ተመራጩ ፕሬዝዳንት ዶናልድ ትራምፕ በመጪው ሰኞ የዩናይትድ ስቴትስ 47ኛ የአሜሪካ ፕሬዝዳንት ሆነው ቃለ መሐላ ይፈጽማሉ። ይህንን የቃለ መሐላ ስነ ስርዓትና ለሁለተኛ ጊዜ የሚካሄደውን የትራምፕ መንግስት ምስረታ ለመከታተል በመቶችና በሺዎች የሚቆጠሩ ሰዎች በዋና ከተማ ዋሽንግተን ዲሲ በሚገኘውና ናሽናል ሞል ተብሎ በሚጠራው ስፍራ ይገኛሉ ተብሎ ይጠበቃል። ትራምፕ በምርጫ ዘመቻቸው ወቅት ስልጣን ከተረከቡ የመጀመሪያ ቀን ጀምሮ እንደሚያደርጓቸው ቃል ከገባቸው በርካታ የፖሊሲ ለውጦች መካከል ህገወጥ ስደት፣ የታሪፍ ጭማሪና ሌሎች የሀገር ውስጥና የጸጥታ እንዲሁም የደህንነት ጉዳዮች የሚገኙበት ሲሆን አሜሪካን ብቻ ሳይሆን በተለያዩ የዓለም ዙሪያ የሚገኙ ህዝቦች እነዚህ ለውጦች በአሜሪካና በዓለም ዙሪያ የሚያስከትሉትን ተጽዕኖች በትኩረት እየተከታተሉ ይገኛሉ። ሰላም እና ስትሪንግ እንደምናምጭታችኋል የተከበራችሁ የአሜሪካ ድምጽ አድማጮችና ተመልካቾቻችን። ሳምንታዊ የጋቢና መሰናዷችን እነሆ ጀምሯል። በዛሬው የጋቢና ቅንብራችን 47ኛውን የአሜሪካ ፕሬዝዳንት ወደ ዋይት ሃውስ ለመመለስ እየተደረገ ያለውን ዝግጅትና የትራምፕ ሁለተኛ የስልጣን ዘመን ምን እንደሚመስል የሚያስቃኙ መሰናዶችን ወደ እናንተ እናደርሳለን። ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየ ነኝ። ኤልያስ አስማረ በቅንብሩ አብሮን ያመሻል። በመጪው ሰኞ ቃለ መሐላ ፈጽመው ለሁለተኛ ጊዜ ወደ ስልጣን የሚመለሱትን ተመራጩን ፕሬዝዳንት ዶናልድ ትራምፕ ለመቀበል ዋና ከተማዋ ዋሽንግተን ዲሲ በርካታ ዝግጅቶችን ስታደርግ ቆይታለች። በመቶችና በሺዎች የሚቆጠሩ ሰዎች ይታደሙበታል ተብሎ በሚጠበቀው የቃለ መሐላ ስነ ስርዓት በሚካሄድበት የአሜሪካ ምክር ቤት አካባቢ የሚደረገው የጸጥታ ቁጥጥርም እጅግ እየተጠናከረ ይገኛል። ሰኞ በሚካሄደው ስነ ስርዓት ቁልፍ የሆኑ አካባቢዎችንና የጸጥታ ቁጥጥሩ ምን እንደሚመስል ባልደረባዬ ሀብታሙ ስዩም ተዘዋውሮ ቃኝቷል። አብረን እንመልከት።
እንደምንላችኋል እንደምን አድራችኋል አድማጮቻችንና ተመልካቾቻችን። ዶናልድ ትራምፕ የዩናይትድ ስቴትስ 47ኛ ፕሬዝዳንት ነው። ቃለ መሐላ ሊፈጽሙ ጥቂት ቀናት ቀርተዋል። በዋዜማው የዩናይትድ ስቴትስ ዋና ከተማ ዋሽንግተን ዲሲ ምን ድባብ እንዳላት እናስቀኛችኋለን። እንዲሁም ደግሞ ከባለ ሲመቱ ጋር ተያያዥነት ያላቸውን ቁልፍ ስፍራዎችንም በወፍ በረር እናስቀኛችኋለን። ከበስተጀርባዬ ከሚገኘው አነስተኛ ቤተክርስቲያን እንጀምር። ይህ ቤተክርስቲያን የቅዱስ ዮሐንስ ኤጲስቆጶስ ቤተክርስቲያን ይባላል። ከ200 ዓመት በላይ ያስቆጠረ ደብር ነው። የፕሬዝዳንቶች ቤተክርስቲያን በሚል ቅጽል ስም ይበልጥኑ ይታወቃል። ከአራተኛው የአሜሪካ ፕሬዝዳንት ጄምስ ማዲሰን ጀምሮ ሁሉም ፕሬዝዳንቶች በስልጣን ዘመናቸው ቢያንስ አንዴ በዚህ ቤተክርስቲያን ተገኝተዋል። በአብዛኛው ቃለ መሐላ በሚፈጸምበት ቀን ማለዳ አዲሱ ፕሬዝዳንትና አጋሮቻቸው በተገኙበት ልዩ ብሔራዊ የጸሎት ስነ ስርዓት ይከናወናል። በመጀመሪያው የስልጣን ዘመናቸው ወቅት ቤተክርስቲያኑን የጎበኙ ትራምፕ የሁለተኛው የስልጣን ዘመናቸው የመጀመሪያውን ማለዳ በዚህ ስፍራ ይጀምራሉ ተብሎ ይጠበቃል።
የቤተክርስቲያኑ ስነ ስርዓት ከተጠናቀቀ በኋላ ቀጣዩ ዝግጅት የሚከናወነው ከጀርባዬ በምታዩት የአሜሪካ ፕሬዝዳንት መኖሪያ ቤት ወይንም ዋይት ሃውስ ውስጥ ነው። በዚህ ስፍራ ደግሞ ዩናይትድ ስቴትስን ለአራት ዓመታት ያስተዳደሯት ጆ ባይደን ከአዲሱ ፕሬዝዳንት ዶናልድ ትራምፕ ጋራ የመጨረሻ ቆይታ የሚያደርጉበት አፍታ ይከናወናል።
አዲሱ የዩናይትድ ስቴትስ ፕሬዝዳንት ዋይት ሃውስን በይፋ ከመረከባቸው በፊት ከሚሸኙት መሪ ጋር አጭር ቆይታ ያደርጋሉ። ይህ ዘመን የተሻገረ የሻይ ቡና ስነ ስርዓት ሰላማዊ ስልጣን ሽግግርና ለዲሞክራሲ ሂደቶች የሚሰጥ መከባበርን እንደሚያሳይ ይነገራል። በ2020 የምርጫ ዘመን ድል ያልቀናቸው ትራምፕ ውጤቱን ባለመቀበል ይህንን ስርዓት ባይታደሙም ዘንድሮ ግን ከሚሸኙት ፕሬዚደንትና ባለቤታቸው ጋር እንደሚገናኙ ስነ ስርዓቱንም እንደሚፈጽሙ ቀድሞ በተሰራጨው መርሃ ግብር ላይ ታይቷል። በዋዜማው የዋይት ሃውስ አቅራቢያ ከፍተኛ የጸጥታ ቁጥጥርና የቅድመ ጥንቃቄ ግንባታዎች ሲጧጧፉበት ተመልክተናል። ከዚህ ስነ ስርዓት በኋላ የሚሸኙት ፕሬዚደንትና አዲሱ ፕሬዚደንት ቃለ መሐላ ወደሚፈጽምበት የአሜሪካ ሕግ መወሰኛ ምክር ቤት ያቀናሉ።
ተመልካቾቻችን አሁን ደግሞ የሚገኘው ካፒታል ሂል የተባለ በሀገሬው አጠራር በሚታወቀው የአሜሪካ ሕግ መወሰኛ ምክር ቤት ወይንም ኮንግረስ ህንጻ ፊት ለፊት ነው። ዶናልድ ትራምፕ በዚህ ስፍራ ነው እንግዲህ 47ኛው የዩናይትድ ስቴትስ ፕሬዚደንት ነው ቃለ መሐላ የሚፈጽሙት። ይህንን ስነ ስርዓት ለመከታተል የሕግ መወሰኛ ምክር ቤት አባላት ጥሪ ተደረገላቸው እንግዶች እንዲሁም በሺዎች የሚቆጠሩ ከ50 የአሜሪካ ግዛቶች የመጡ ዜጎች ይገኛሉ ተብሎ ይጠበቃል።
ለ60ኛ ጊዜ የሚደረገውን የአሜሪካ ፕሬዚደንት የቃለ መሐላ ስነ ስርዓት የሚመሩት የሀገሪቱ ጠቅላይ ፍርድ ቤት ዳኛ ናቸው። በአውሮፓውያኑ ጥር 20 ከቀኑ 6 ሰዓት ላይ ዳኛው ዣን ሮበርትስ ዶናልድ ትራምፕን የአሜሪካ 47ኛ ፕሬዚደንት አድርገው ቃለ መሐላ ያስፈጽማሉ። ስነ ስርዓቱ ከመጀመሩ በፊትና በኋላ ሀገራዊ ክብርን የሚያገዝፉ የሙዚቃ ስራዎችና ትርኢቶች ይቀርባሉ ተብሎም ይጠበቃል። ዘንድሮ ላይ እውቋ የሀገረሰብ ሙዚቃ ቀንቃኝ ኬሪ አንደርውድ ውቧ አሜሪካ የተሰኘውን እውቅ ስራ እንደምታቀርብ ይጠበቃል። የቀድሞ ፕሬዚደንትና ቤተሰባቸው ይፋዊ ሽኝት ከዚህ በኋላ ይከናወናል። የስነ ስርዓት ከተጠናቀቀ በኋላ የሀገሪቱ ጦር ሰራዊትና ሌሎች አካላት በሚሳተፉበት የጎዳና ትርኢት ታጅበው ዶናልድ ትራምፕ በፔንሲልቫኒያ ጎዳና ላይ ከነ ቤተሰባቸው ጉዞ ያደርጋሉ። አመሻሹን ትራምፕ ወደ ዋይት ሀውስ በመመለስ አዳዲስ የሚተገበሩ ህጎች ላይ ፊርማቸውን በማስፈር ስራቸውን በይፋ ይጀምራሉ። ይህንን ልዩ ስነ ስርዓት በስኬት ለማጠናቀቅ ዋሽንግተን ዲሲና አካባቢው ከፍተኛ የጸጥታ አካላት ስምሪት ይኖራልም ተብሎ ይጠበቃል። በዋዜማው ስነ ስርዓቱ በሚደረግበት ስፍራ አቅራቢያ ያሉ መተላለፊያዎች ተዘግተው ተመልክተናል። አማራጭ መተላለፊያዎችም ይፋ ተደርገዋል።
እንግዲህ በተከታተላችሁት መንገድ ዩናይትድ ስቴትስ 47ኛውን የሀገሪቱን ፕሬዚደንት ቃለ መሐላ የማስፈጸም ስነ ስርዓትን ለመከወን እየተሰናዳች ትገኛለች። በእለቱ ደግሞ ከዝግጅቱ ጋር የተያያዙ አዳዲስ መረጃዎችን እናጋራችኋለን። አብራችሁን ስለነበራችሁ በእጅጉ አመሰግናለሁ። ሀብታሙ ስዩም ነበርኩኝ። መልካም ቀን፣ መልካም ምሽት።
እንግዲህ ፕሬዚዳንት ትራምፕ ቃለ መሐላ በሚፈጽሙበት ቀን ባለፉት 40 አመታት ውስጥ ያልታየ ቅዝቃዜና ጠንካራ ንፋስ ይኖራል ተብሎ ተተንብዮአል። ባልደረባዬ ሀብታሙ ስዩም ይሄንን ቅዝቃዜ ተቋቁሞ የዋሽንግተን ዲሲ ዝግጅት ምን እንደሚመስል ስላስቀኘን እናመሰግናለን። ቀናቶች ብቻ የቀሩትን የተመረጡ ፕሬዚዳንት ዶናልድ ትራምፕ በዓለ ሹመት አስመልክቶ የአሜሪካ ድምጽ በዋሽንግተን ዲሲና በአካባቢው እየተዘዋወረ የተለያዩ ሰዎችንም አነጋግሯል። እነዚህ በዋሽንግተንና አካባቢው የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያንም በመጪው አስተዳደር ላይ ተስፋ እንዳላቸውና ቀጣዮቹ 4 አመታት በተለይ በኢኮኖሚ ዙሪያ የተሻለ ይሆናል ብለው ተስፋ እንደሚያደርጉ ገልጸዋል። ባልደረባችን ምትኩ ስዩም ያነጋገራቸው።
ፕሬዝዳንት ትራምፕ ከዚህ በፊት ሰርቶ የሚያውቅ ፕሬዝዳንት ነው። አዲስ አይደለም። ካለው ካሁኑ ከነበረው አሁን ከሚያልፈው ፕሬዝዳንት አገዛዝ ጋር የተለያዩ ናቸው። ፓርቲያቸውም የተለያየ ነው። የተለያየ አመለካከትም አላቸው። ከዚህ በፊት ፕሬዝዳንት ትራምፕ ሲሰራ ስለነበረ ከነበረው ነገሮች ሁሉ ጋር ተያይዞ ጥሩ ስራ ይሰራል ብዬ ገምታለሁ። ኢኮኖሚካሊም ደግሞ ትራምፕ ብዙ ጊዜ ስለሚያወራ ብዙ ለውጥ ያመጣል ብዬ አስባለሁ። በእኔ ደረጃ ብዙ ለውጥ ይመጣል ብዬ አስባለሁ። ለእኛ ስራ፣ እኔ ለምሰራው ስራ ለውጥ ያመጣል ብዬ አስባለሁ።
ከዶናልድ ትራምፕ ፐርሰናሊ ምንም ነገር ኤክስፔክት አላደርግም። እኔ ማንም አይነት ፕሬዚደንት ሊደር ሲመጣ የኔ ላይፍ ቀጥታ ኢምፓክት ያደርገዋል የሚል ሀሳብ የለኝም።
ያው በብዛቱ በዛ እሱ በነበረበት ጊዜ ኮቪድም ስለነበረ ብዙ ነገር መስራትም አልቻለም እና አዲስ ነገር እንግዲህ ይሰራል የሚል ግምት አለኝ። ብዙ ዝግጅት እየተደረገ ነው። የዋሽንግተን ዲሲ አካባቢ መንገዶቹ ሁሉም ነገር እየተዘጋጋ ነው።
ጥሩ ነገር ይሆናል የሚል ተስፋ አለኝ እኔ።
በአካባቢ ባሉ ሰዎች በአንዳንድ ግለሰብ ደረጃ ጠያቂ ያለው ሰዎች በደስታ እየተጠበቁ ነው። ሁሉ ነገር ያው የሚሄደው ይሄ የምንኖርበት አካባቢ እንግዲህ የነበረው ፓርቲ ቦታውን የሚለቅበት አካባቢ ነው። አዲሱ ፓርቲ የሚመጣበት አካባቢ ነው። ግን እንቅስቃሴዎች ሁሉ በሰላምና በተስተካከለ መልኩ ይከናወናል ብዬ አስባለሁ። ፕሬዝዳንት ትራምፕ ኢናግሬሽንም በትልቅ ነገር ያመጣል ብዬ አስባለሁ።
ዶናልድ ትራምፕ ወደ ስልጣን መመለስ ዙሪያ ከትውልደ ኢትዮጵያን በተጨማሪ አሜሪካውያንን ማነጋግረናል። እነዚህ የአሜሪካ መራጮች በመጪው የትራምፕ አስተዳደር አዲስ ነገር የሚጠብቁ ሲሆን በሚጠብቋቸው ለውጦች ዙሪያ ግን ከፍተኛ መለያየት አለ። የአሜሪካ ድምጽ ዘጋቢ ስካት ስተርንስ የተለያዩ አሜሪካውያንን አነጋግሮ ያደረሰንን ዘገባ ደረጀ ደስታ እንደሚከተለው አዘጋጅቶታል።
በደቡባዊ ዩናይትድ ስቴትስ ሚሲሲፒ ግዛት መራጮች ከሁለተኛው የዶናልድ ትራምፕ የፕሬዝዳንትነት ዘመን በሚጠብቋቸው ነገሮች ላይ ያያሉ። ባቢ ጆሃረል ድምጻቸውን ለትራምፕ ሰጥተዋል።
በእርግጠኝነት ድንበሩንና የሕገ ወጥ ስደተኞችን ጉዳይ ተቆጣጥረው ማየት ፈልጋለሁ። እኔ በተለይ ትንንሽ ልጆችን በሚመለከት በሚችለው ሁሉ ለመርዳት ዝግጁ ነኝ። ነገር ግን ልጆቼና የልጅ ልጆቼ ባደኩባት አሜሪካ ሲደሰቱ ማየት ፈልጋለሁ።
ጾታውን ወደ ወንድ የቀየረው የኒውዮርክ ነዋሪ አንጀሎ ማየር በውልደት ከነበራቸው ጾታ የተለየ የጾታ ማንነት ለወሰዱ ሰዎች የሚደረግ የጤና እንክብካቤን እንደሚቃወም አሳውቋል። በሚለው አስተዳደር መጪው ጊዜ ያሳስበዋል።
Republicans watching need to know
ሪፐብሊካኖች ጾታ ቀያሪዎች ልጆችን መንከባከብ ልክ ልጆቻቸው እንደመከባከብ አስፈላጊ መሆኑን ማወቅ አለባቸው። ምክንያቱም እኛ እቺን ሀገር የምንመራ ቀጣዩ ትውልድ ነን። ብሩህ ሐሳቦችና ብሩህ ወደፊት ተስፋዎች አሉን።
ሻን ካሺንግ ትራምፕ በኢኮኖሚው ላይ እንዲያተኩሩ ይፈልጋሉ።
በምርጫው ዘመቻ የገቧቸውን ተስፋዎች አጥብቀው ያዙ። የአገልግሎት ጉርሻዎች ላይ የሚጣለውን ቀረጽ አስቆማለሁ እንዳሉት ያስቆሙ።
የሚሲሲፒው መራጭ ጄሪ ሄልተን ኢኮኖሚው ቅድሚያ የሚሰጠው ጉዳይ እንደሆነ ይስማማሉ።
ፕሬዝዳንት ትራምፕ የኑሮ ውድነቱን እንደገና እንዲቀንሱልን እፈልጋለሁ። ከጆዳፍ መኖር ሰልችቶኛል።
የፔንሲልቬኒያዋ መራጭ ሳሚራ ችሩዋፋይ ትራምፕ በሰነተዋልዶና በሃይማኖታዊ መብቶቻቸው ላይ የሚኖራቸው ተጽዕኖ ያሳስባቸዋል።
የሴትነት መብቶቼን እያጣው ነው ብዬ አስባለሁ። የሃይማኖት መብቴን የማጣው እየመሰለኝ ነው። ምክንያቱም ክርስትናን ብቻ ማስቀደም እንደሚፈልጉ ተመልክቻለሁ። ይቺ ሀገር ለሁሉም ሃይማኖት ክፍት ናት ብዬ አምናለሁ። አንዱን ብቻ ሳይሆን ሁሉም ሰው ስለ ሃይማኖት ትምህርት ቤቶች ውስጥ መማር እንዳለበት ይስማማኛል።
በቴክሳስ የትራምፕ ደጋፊ ሆኑት ሮስ ባሪራ መጪው ፕሬዝዳንት ስለ ንግድ ያላቸው ልምድ አገሪቱን ሊያቃና ወይም ወደ ተከክለኛ አቅጣጫ ሊመራ ይችላል ብለው ያስባሉ።
People are tired. What people want here, they want jobs. They want a good economy.
ሰዎች ታክቷቸዋል። ሰዎች እዚህ የሚፈልጉት ስራ ነው። ጥሩ ኢኮኖሚ ይፈልጋሉ። የዋጋ ግሽበቱ እንዲወርድ ይፈልጋሉ። ድንበሩ እንዲጠበቅም ይፈልጋሉ። ዘይትና ነዳጅ ይፈልጋሉ።
ትራምፕ ለሚሲሲፒው መራጭ የል ፍራውስቶ ማድረግ የሚችሉት በጣም አስፈላጊው ነገር ግልጽ አጀንዳ ማውጣት ነው።
I would want him to be straightforward about the policies.
አገሪቷ ተግባራዊ ሊያደርጉ የሚፈልጓቸውን ፖሊሲዎች ግልጽ እንዲያደርጉ ፈልጋለሁ። ስለዚህ በሪፐብሊካን ፓርቲም ሆነ በዲሞክራቲክ ፓርቲ ውስጥ ያለው እያንዳንዱ ሰው በሚቀጥሉት 4 አመታት ውስጥ የምንጠብቀው ወይም የማንጠብቀው ምን እንደሆነ ማወቅ እንፈልጋለን።
ትራምፕ እንደ አውሮፓ አቆጣጠር ጥር 20 ቀን ዋሽንግተን ውስጥ ቃለ መሐላ ይፈጽማሉ።
በተ በተከታይ የምንመለከተው ደግሞ የትራምፕ የኢኮኖሚ ፖሊሲ ምን ሊመስል ይችላል የሚለው ነው። ተመራጩ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ከቀናት በኋላ ቃለ መሐላ ፈጽመው ስራቸውን በይፋ ይጀምራሉ። ቀዳሚ ትኩረት እንደሚሰጡት በተጠቀሰው የኢኮኖሚ ዘርፍ የታክስ ቅነሳን ጨምሮ የኩባንያዎችን ምርታማነት የሚያሳድጉ ማሻሻያዎችን ያደርጋሉ ተብሎ እንደሚጠበቅ የአሜሪካ ድምጽ ያነጋገራቸው የምጣኔ ሀብት ባለሙያዎች ጠቁመዋል። እንደመጀመሪያው ፕሬዝዳንታዊ የስልጣን ዘመናቸው የግብር ጭማሪን በተመለከተ ከሀገራት ጋር ውዝግብ ውስጥ የሚገቡ ከሆነ የኑሮ ውድነት ሊባባስ ይችላል ሲሉም ስጋታቸውን ገልጸዋል። ከአፍሪካ ጋር በሚደረጉ የንግድ ትብብሮች አህጉራዊ ግንኙነት ይልቅ ከሀገራት ጋር የሁለትዮሽ ግንኙነት ሊያተኩሩ እንደሚችሉም ባለሙያዎች ተናግረዋል። አስማማው አየነው ተከታዩን ዘገባ አዘጋጅቷል።
47ኛው የአሜሪካ ፕሬዝዳንት ሆነው የተመረጡት ዶናልድ ትራምፕ ወደ ዋይት ሃውስ ሊመለሱ ቀናቶች ብቻ ቀርተዋል። በቀጣዮቹ 4 አመታት ኢኮኖሚን በተመለከተ የተገብሯቸው ቃል በገቡባቸው ጉዳዮች ዙሪያ የአሜሪካ ድምጽ የምጣኔ ሀብት ባለሙያዎችን አነጋግሯል። በኢትዮጵያ በመጣኔ ሀብትና ቢዝነስ ጉዳይ የሚያማክረው ፕሪሳይስ የተሰኘ ተቋም ዋና ስራ አስኪያጅ አቶ ይኖካ ሰፋ ዶናልድ ትራምፕ የሀገር ውስጥ ኢኮኖሚ በተመለከተ ልክ እንደመጀመሪያው የስልጣን ዘመናቸው ሁሉ አሜሪካ ትቅደም ወይም አሜሪካን ፈርስት ፖሊሲያቸውን ይተገብራሉ ብለው እንደሚጠብቁ ይናገራሉ።
የእሳቸው አላማ የአሜሪካን ሀገር ውስጥ ኢንዱስትሪ መከላከል ወይም ፕሮቴክት ማድረግ ላይ የተመሰረተ ፖሊሲ ነው። ይሄም ደግሞ የአምራች ኢንዱስትሪዎችን ወይም ማኒፋክቸሪንግ ምን ኢንዱስትሪስ ምን ላቸውን የአሜሪካ ኢኮኖሚ ሳጣ ለ3ና 4 10 አመታት ስለቆየ አሁን መልሰው ወደ አሜሪካ የማስገባት አላማ ያዙ ነው የሚመስለው። ኢንፋክት የአሜሪካ የታሪፍ ፖሊሲ ወይም ይሄ የጉምሩክ ፖሊሲያቸው 10% በአጠቃላይ እቃዎች ላይ ለመጣል የግብር ለመጣል አስቧል። እንዲያውም አንዱ የኢኮኖሚ አማካሪያቸው ስቲቨን ሚራን ይባላል ከ20-50% አንዳንድ እቃዎች ላይ ግብር መጣል የሚል ሐሳብ ሁሉ አቀርባልና ይሄ በአብዛኛው ታዳጊ ሀገሮች ላይ ኢንዱስትሪያል ፖሊሲ የምንለውና ለዘመናት ለብዙ ዘመናት የኢኮኖሚ ፖሊሲ ታዋቂ ሰዎችና ኢንክሉዲንግ አንዳንድ ጊዜ በአሜሪካ የሚገኙ ሰዎች አፍሪካን እንዳታደርግ ይመክሩ የነበረ ፖሊሲ ነው በአብዛኛው። እና አላማቸው አሜሪካን ሀገር ያለውን ስራ ማትራፍ ወይንም ፕሮቴክት ማድረግ ሲሆን ነገር ግን እንግዲህ በሂደት አብረን እናየው ሊሆን ይችላል።
ዶናልድ ትራምፕ የአሜሪካን ኢኮኖሚ ያጠናክራሉ ያሏቸውን የታክስ ማሻሻያዎችንና የመንግስትን ወጪ ቅነሳ የኢኮኖሚ ፖሊሲዎች እንደሚተገብሩ የሚናገሩት ደግሞ በማክማስተር ዩኒቨርሲቲ የአስተዳደራዊ ጥናት ረዳት ፕሮፌሰር እና በብሩኪንግ ኢንስቲትዩት የግሎባል ኢኮኖሚና ልማት ፕሮግራም ተመራማሪ የሆኑት ዶክተር አዲሱ ላሽተው ናቸው።
በ2017 ዓ.ም የታክስ ሪፎርም አድርገዋል። በዛ ወቅት ለምሳሌ የንግድ ተቋማት የትርፍ ታክስ ሬት በአሜሪካ ከ35% አወርዶ 21% አድርሰውታል። ያንኑ በመቀጠል አሁን ደግሞ ወደ 15% የማድረስ ሀሳብ አላቸው። የግለሰቦችን የገቢ ታክስም እንደዚሁ ስትሪምላይን የማድረግ ብራኬቶችን ቀንሶ ቀላል የማድረግ ሀሳብ አላቸው። ይሄ አንደኛው የአገር ውስጥ ፖለቲካ አጀንዳቸው ነው። ሁለተኛው ነገር የንግድ አስተዳደር ህጎችን ማቃለል እና ሲምፕሊፋይ ማድረግ የሚል ፖሊሲ አላቸው። ይሄ እንግዲህ ያው ዲሞክራቶች በአንድ በኩል ለኮንሱመር ጥቅም በሚል የካምፓኒዎች ላይ ህግጋትን የማብዛት ቴንደንሲ አላቸው እና ይሄንን አቅሎ የአሜሪካ የንግድ ተቋማት ተፎካካሪ እንደሆኑ ኮምፒት ማድረግ እንዲችሉ የአስተዳደራዊ በርደናቸውን ወይም ጫናቸውን መቀነስ የሚል ነው። እንደምታውቀው ዳጅ በፕሬዚደንት ትራምፕ የተቋቋመ ሆኖ ነገር ግን በኢሎን ማስክ እና በቪቬክ ራማስዋሚ የሚመራ ተቋም ነው። ይሄ ሰማይ ኦቶኖሚስ የሆነ አቋም ዋና ዓላማው የመንግስት ተቋማትን የአስተዳደር ህግ መቀነስ፣ በተጨማሪ ደግሞ የመንግስትን ወጪ መቀነስ የሚል ነው። ምክንያቱም ታክሱን ከቀነስከው የመንግስት ተቋማት የገንዘብ አቅም ዝቅተኛ ነው የሚሆነው። ከዛ ጋር በተያያዘ የወጪ አቅማቸውን መቀነስ አለበት እና ያንን ስቴም ላይ ነው ማለት አቋም አላቸው።
ለሁለተኛ ዙር የስልጣን ዘመን ወደ ነጩ ቤተ መንግስት ሲመለሱ ዶናልድ ትራምፕ በመጀመሪያው የስልጣን ዘመናቸው ከተገበሯቸው የኢኮኖሚ ፖሊሲዎች መካከል ቻይናን ጨምሮ ከተለያዩ ሀገራት በሚገቡ ምርቶች ላይ የግብር ጭማሪ ማድረግ ይገኝበታል። በአሁኑ የስልጣን ዘመናቸውም ቻይና ላይ 10 በመቶ፣ ሜክሲኮ እና ካናዳ ላይ ደግሞ በተመሳሳይ 25 በመቶ ወደ አሜሪካ በሚገቡ ምርቶቻቸው ላይ አሁን ከሚከፍሉት ተጨማሪ ግብር ለመጣል እቅዱ እንዳላቸው ማሳውቋል። የምጣኔ ሀብት ባለሙያው አቶ ሄኖክ ግን ይህ ፖሊሲ የሚተገበር ከሆነ የዋጋ ንረቱን ሊያባብስ ይችላል ሲሉ ስጋታቸውን ይገልጻሉ።
አሜሪካ ከውጭ ነው ብዙ ቃው ከውጭ ነው የምታስገባው እና የሄ ትሬድ ዴፊሲት የምንለው ማለትም ወደ ውጭ ከምታወጣው ገንዘብና ከውጭ የሚመጣ ቃ ለመግዛት የምታወጣው ገንዘብና አሜሪካ ራሷ ልካ የምታስገባው ገንዘብ ባላንስ የላቸው የሚበዛው ወደ ውጭ የምታስወጣው ነው እና ይሄንን ዶናልድ ትራምፕ መቀነስ ወይ መቀየር ይፈልጋሉ እንደ አንድ ኢኮኖሚ ዓላማ የያዙት አቅ ነገር ግን በዚህ መልኩ ከቀጠሉበት እና ተቃራኒው ደግሞ ለምሳሌ ቻይና ባለፈው የግብርና ምርቶች ላይ ከፍተኛ ተጽዕኖ ማድረግ ይችላ ነበርና የአሜሪካ መንግስት የአሜሪካ ገበሬዎች እንዳይቸገሩ ብሎ ብዙ ገንዘብ ለማውጣት ተገደው ነበር። ይሄ ግን መጨረሻ ላይ ምንድነው ሊፈጥር የሚችለው ወደ ሀገር ውስጥ የሚገቡ ቃዎችን ዋጋ በደንብ ኢንፍሌት የማድረግ ቻንስ ያለው ይመስለኛል ወይንም ሊያባብስ እንደሚችል ይስማኛል። አሁንም እንግዲህ በሂደት ምናየው ነው ምክንያቱም በግልጽ አናቀም አንዳንድ ሀገራት ለምሳሌ ኦሬዲ መለሳለስ የጀመሩበት ነገር አለና ምናልባትም ይሄ ኔጎሺየሽን ነው የሚለው አካሄድ እውነት ከሆነና ሀገራቱ ተለሳልሰው ከፕሬዚዳንት ዶናልድ ትራምፕ ጋር የሚስማሙ ከሆነ ኢምፓክት ብዙ ላይኖረው ይችላል።
ወደ አሜሪካ በሚገቡ ምርቶች ላይ የሚጣሉ ግብሮች የቀነሰ መጣው የዋጋ ንረት ላይ አሉታዊ ተጽዕኖ ሊኖራቸው እንደሚችል የሚስማሙት ዶክተር አዲሱ በበኩላቸው ሌሎች ትራምፕ ያስተዋውቋቸው የኢኮኖሚ ፖሊሲዎች ግን ውጤት ማምጣት የሚችሉ እንደሚሆኑ ያምናሉ።
ያ እነዚህ ፖሊሲዎች ያው ቢዝነስ ፍሬንድሊ ወይም ደግሞ ካምፓኒዎች የሚወዷቸው አይነት ፖሊሲዎች ናቸው። ስቶክ ማርኬቱን ካየው ፕሬዚደንቱ ከተመረጡ በኋላ ወደ ላይ ጨምሯል። ምን ማለት ነው? ይሄ ካምፓኒዎቹ ለወደፊቱ ትርፋማነታችን ይጨምራል፣ ምርታማነታችን ይጨምራል የሚል አቋም አላቸው። አይ ቲንክ ያ የማይሆንበት ምክንያት ያለ አይመስለኝም። ብዙ ካምፓኒዎች ከሬግላቶሪ ከአስተዳደራዊ ጫናዎች ነፃ ሆነው ማደግ መቻል የሚችሉ ከሆነ ኢኮኖሚውን የማምረት አቅም ይጨምራል። ታሪፉ የታሪፉ ጉዳይ ከአሁንም በፊት ፕሬዚደንት ትራምፕ 2017-16 ዓ.ም ከቻይና በተለይ ከሌሎች ሀገሮች ጋር እንደዚሁ የታሪፍ ጦርነት አካሄዱ ነበረ። ለምሳሌ ከቻይና ጋር የነበራት የአሜሪካ የታሪፍ መጠን ከ3% ተነስቶ ወደ 21% ደርሶ ነበር። ምክንያቱም ፕሬዚደንቱ ኦልሞስት ግማሽ የሚሆነው የአሜሪካ ኢምፖርት ላይ ከቻይና ከሚመጣ ኢምፖርት ላይ የ25% ታሪፍ ጭኖ ነበር። ያ ነገሮችን እንዲወደዱ አድርጓል። በዛ ፖሊሲያቸው የሚቀጥሉ ከሆነ ይሄ ብዙ የማይታሰቡ አይነት ኔጌቲቭ አውትካሞች ሊኖሩ ይችላሉ እና በእርግጥ ያንን ያደርጉታል ተመልሶ ከቻይና ጋር ዘ ሴም አይነት ኃይል ያለው የንግድ ጦርነት ውስጥ ይገባሉ የሚለው ነገር አከራካሪ ነው። በግልጽ የታወቀ አይደለም።
በቀጣዮቹ 4 ዓመታት ፕሬዚዳንት ትራምፕ ከአፍሪካ ሀገራት ጋር ሊኖራቸው የሚችለው ግንኙነትን በተመለከተ የጠየቅናቸው የምጣኔ ሀብት ባለሙያዎቹም የንግድ ትብብሮቹ ከአህጉራዊ ግንኙነት ይልቅ ከሀገራት ጋር የተናጠል ግንኙነቶች ላይ ሊያተኩሩ እንደሚችሉ ይናገራሉ። ዶክተር አዲሱ ላሽተም
በመርህ የተመረኮዘ ለአፍሪካ የረጅም ጊዜ ተጠቃሚነት ላይ የሚያተኩር የፖሊሲ አጀንዳ ያራምዳሉ ተብሎ አይታሰብም። ስለዚህ ሊሆን የሚችለው አፍሪካ ሀገሮች ጋር አንድ ባንድ በተናጠል በአሜሪካ ኢኮኖሚ በሚመች መልኩ የንግድና የኢንቨስትመንት ስምምነቶችን ሊፈራረሙ ይችላሉ። በተለይ ደግሞ ቻይና ጋር በአሜሪካ ካላት ተፎካካሪነት አንጻር ናቹራል የተፈጥሮ ሀብት ያላቸው ሀገሮች ጋር ከቻይና ጋር ለመፎካከር በሚመች መልኩ እንደነ አንጎላ አይነት፣ ናይጄሪያ አይነት ነዳጅና ሌሎች ምርቶች የሚያመርቱ ሀገሮች ጋር ጥሩ አይነት ፖሊሲ ሊያራምዱ ይችላሉ። ከዛ ውጭ ግን ለአፍሪካ ኢንቨስትመንት የንግድ መፍሰስ በጣም ሊሆኑ የሚችሉ ፖሊሲዎች ያራምዳሉ ተብሎ አይታሰብም። አሜሪካ አሁን ለኢትዮጵያ እና ለሌሎች አፍሪካ ሀገሮች የምታደርገው እርዳታ ይህን ያህል ብዙ አይደለም። ስለዚህ በዛ ላይ ደግሞ እርዳታውን በብዛት በምግብ መልክ ነው የሚሆነው። ዩኤስኤድ የሚያደርጋቸው እርዳታዎች ከአሜሪካ ካምፓኒዎች ላይ ምግብ ገዝቶ ወደ አፍሪካ ሺፕ ማድረግ ነው እና እዛ ላይ ብዙ ለውጥ ይመጣል ብዬ አላስብም። በዓለም ባንክና በአይኤምኤፍ በኩል ወደ አፍሪካ የሚመጣው ገንዘብ ሊቀንስ ይችላል። ግን እሱ ኦልሬዲ ኮሚቴድ የሆነ ስለሆነ የሚቀንስ ከሆነ በአጭር ጊዜ ውስጥ ሳይሆን ከሁለት ሶስት ዓመት ውስጥ በኋላ ሊሆን የሚችለው። ከመላ ጎደል አፍሪካ ተጎጂ ነች። ነገር ግን አሜሪካ ጋር ያላት የንግድ መስተጋብር ከፍተኛ ካለመሆኑ አንጻር ጉዳቱ የሚያስፈልግ ይሆናል ይላል።
የአሜሪካ በአፍሪካ ላይ የምትከተለው ፖሊሲ የቻይናና ሩሲያ በአህጉሪቱ ያላቸው መስፋፋት መገደብ ላይ ብቻ ያተኮረ ነው የሚሉት አቶ የኖክ በበኩላቸው ዶናልድ ትራምፕ በቀጣዮቹ 4 ዓመታትም የተለየ ትኩረት ለአህጉሪቱ ይሰጣሉ ብለው እንደማያምኑ ይናገራሉ።
እና አሁን እየሆነ ያለው ሁለቱ አንጃዎች ወይንም ወደ 3 ሊቀየር ይችላል እርስ በርሳቸው እየተወዳደሩ የሚሄዱበት ነው። ይሄ አካሄድ አንዳንድ ጥሩ አጋጣሚዎች ሊፈጥር ይችላል፣ ግን በአፍሪካ ደረጃ ትንሽ ውዥንብርንም ሊፈጥር ይችላል። ከኛ ጋር ካልሆናችሁ እኛ እንደዚህ አይነት ተጽዕኖ እንጥልባቸዋለን የሚሉ አካሄዶች ሊፈጠሩ ይችላል። አፍሪካ ላይ በአጠቃላይ የቻይና ቤልት ኤንድ ሮድ ኢኒሼቲቭ የሚባለው ጥሩ ሄዷል እና ብንመለከተው ባለፉት 20 ዓመታት ውስጥ ለምሳሌ ከአሜሪካ የበለጠ ተጽዕኖ ለመጫን ችላለች ቻይና። የአሜሪካ ፖሊሲ አሁንም ትንሽ ደካማ ነው እንደኔ አስተያየት። አሁንም ራሱ ሲመጣ ወይ ሚነራል ፍለጋ ነው ወይ ደግሞ ቻይናና ራሻን ለማባረር የመጣ ፖሊሲ ነው። መሆን የነበረበት የአፍሪካን ህዝብ አስፒሬሽን ተከትሎ ጥሩ የሆነ ምንድነው ፓርትነርሺፕ መፍጠር ቢችሉ ኖሮ ያ ነበር እንግዲህ ኢንፍሉዌንስን የአሜሪካን ኢንፍሉዌንስ ሊጨምርላቸው የሚችል።
አሜሪካ ላለፉት 25 ዓመታት የአፍሪካ ህገትና ድልድንጋጌ አጓ አማካኝነት ለአፍሪካ ሀገራት ከቀረጽ ነጻ ምርቶቻቸውን ወደ አሜሪካ ገበያ እንዲያስገቡ በሰጠችው ድል ካለፉት 2 ዓመታት ወዲህ የታገደችው ኢትዮጵያን ጨምሮ 35 ሀገራት ተጠቃሚ ሆነው ቆይተዋል። የዩናይትድ ስቴትስ መንግስት የንግድ ውክልና ቢሮ መረጃ እንደሚያሳየው እንደ አውሮፓውያን አቆጣጠር በ2022 10.3 ቢሊዮን ዶላር ዋጋ ያላቸው ምርቶች በዚህ ድል አማካኝነት ወደ አሜሪካ ገብተዋል። እንደ አውሮፓውያን አቆጣጠር በ2015 ለ10 ዓመታት የተራዘመው ይህ ድል በዘንድሮ ዓመት ቀጣይነቱን በተመለከተ ውሳኔ የሚጠበቅ ሲሆን ዶክተር አዲሱ ተመራጩ ፕሬዚዳንት ትራምፕ ያራዝሙታል ብለው እንደማይጠብቁ ይናገራሉ።
ፕሬዚዳንት ትራምፕ ቻይና እና በተለይ ሌሎች ያደጉ ሀገሮች ወይም ያደጉ ያሉ ኢመርጂንግ የሚባሉ ሀገሮች በተለይ ደግሞ ቻይና በአጓ በኩል በአፍሪካ በኩል አድርገው ወደ አሜሪካ የአሜሪካን ካምፓኒዎችን የሚጎዱ አይነት ተቋማትን ምርቶችን ወደ አሜሪካ ሊያገቡ ይችላሉ ብለው ያስባሉ እና በተጨማሪ ስለ አፍሪካ የረጅም ጊዜ ገጽታ ይህን ያህል ጨነቃል ብዬ አላስብ። ከዛ አንጻር አይ ቲንክ አጓዋን የሚያራዝምበት አንጻር በጣም ዝቅተኛ ነው የማስበው። አጓ የሚራዝም ከሆነ ግን አይ ቲንክ ኢትዮጵያ መለስ ድሏ የሰፋ ነው። ምክንያቱም ፕሬዚደንት ትራምፕ ስለ ሂውማን ራይትስ ይህን ያህል እንደምታውቀው ብዙም አይጨነቁም እና በሆነ ምክንያት ይሄ የአጓ ቻንስ የሚሰፋ ከሆነ አይ ቲንክ ኢትዮጵያ በአመት ወይም በሁለት አመት ውስጥ የመመለስ ድሏ ከፍተኛ ነው ያስባል።
አገዋ ከቅርብ ዓመታት ወዲህ እየተዳከመ መጥቷል የሚሉት ሌላው የምጣኔ ሀብት ባለሙያ አቶ ሄኖክ አሰፋ በበኩላቸው ተመራጩ ፕሬዚዳንት ዶናልድ ትራምፕ የሚያራዝሙት ከሆነም በአፍሪካ ያሉ ድሎችን ታሳቢ ባረገ መልኩ እንደገና መቃኘት ይኖርበታል ይላሉ።
የአፍሪካና የአሜሪካ ኢኮኖሚያዊ ግንኙነት ባለፉት 10 ዓመታት አገዋ ላይ ያጠነጠነ ነው ሆኖ የቆየው እና ይሄንን ከቀረጥ ነፃ ወደ አሜሪካ የመላክ መብት ሲሰጥ በተወሰነ መልኩ የኢኮኖሚ እድገትን ፕሮሞት ለማድረግ ጠቅሟል አፍሪካ ሀገራት። ባለፉት ዓመታት ካየነው ግን ትንሽ እየተዳከመ የመጣበት ነገር አለ፣ የመሸርሸር ነገር አለው። ለምሳሌ ብዙ አፍሪካ ሀገራትን በተለያዩ ምክንያቶች ከፕሮግራሙ የማስወጣት ነገር አለ እና ትንሽ የመድከም ነገር አለው። አሁን ምናልባት በዶናልድ ትራምፕ አመራር የመጀመሪያው የአገዛዝ ጊዜያቸውም አገዋ ላይ ብዙ ኢንትረስት አልነበራቸውም። አሁንም ሲመጡ እኔ እንደሚመስለኝ አገዋን ብዙ አቴንሽን የሚሰጡት አይመስለኝም። እንግዲህ ይህን አብረን የምናየው ነገር ይሆናል። ግን አገዋ ፊውቸር ወይንም ወደፊት አይመስለኝ ብዙ ጥሩ ነገር እየታየኝ አይደለም በአሁኑ ሰዓት። ምናልባት ግን ጥሩ የሚሆነው የነበረው የአሜሪካን ኢንትረስትን ለማስጠበቅ ሆነ አፍሪካን እንደ ፓርትነር ይዞ ወደፊት ለመቀጠል ግን ጥሩ ሪፎርም ተደርጎ ለምሳሌ በኮንቲኔንታል ደረጃ ከአፍሪካን ፍሪ ትሬድ ኤሪያ ጋር በማያያዝ አንድ ላይ ኮንቲኔንቱን ወደ ጥሩ ዳይሬክሽን የሚገፋ እድል ለማድረግ ቢችል ለምሳሌ ዲጂታል ትሬድ አለ፣ የቴክኖሎጂን በመጠቀም የሚደረጉ ሰርቪሶች አገዋ ውስጥ መክተት ቢቻል ምናልባት ያንን ብናሰፋ አሁን በሎዌጅ ማኑፋክቸሪንግ ብቻ የሚንቀሳቀስ ወይንም ወደ ብልጽግና ሊመጣ የሚችል የአፍሪካ ሀገር ብዙ የሚኖር አይመስለኝም። እና ይሄ ደግሞ አፍሪካ በጣም እየመጣችበት ዳይሬክሽን ስለሆነ በጣም ብዙ ወጣት ስላላት የዓለም አገራት በሙሉ ቁጥራቸው እየቀነሰ ነው። እነ ቻይናን እንኳን ብትመለከት በዚህ ዓመት ለመጀመሪያ ጊዜ የህዝብ ቁጥሯ እየቀነሰ መጥቷል። ይሄ ዋን ቻይን ፖሊሲ ያስከተለው ቢሆንም ጃፓንን መመልከት ይቻላል። ደሴንቲን ነው 17ኛ ዓመታቸውን በዚህ ዓመት የህዝብ ቁጥር ቀነሳ አይታይቶባቸዋል። አውሮፓም እንደዛ ነው። አሜሪካም ኔቲቭ አገር በቃ ያዛ የቆየው ነዋሪው ህዝብ የነባሩ ህዝብ ቁጥር እየቀነሰ ነው። ቁጥራቸው ያልቀነሰበት ምክንያት በኢሚግሬሽን ምክንያት ነው። በዓለም ላይ አሁን ከምናልባት በተወሰነ መልኩ ህንድ ብትኖርም አፍሪካ ናት ወጣት ህዝብ ያላት፣ የህዝብ ብዛቷም ደግሞ እየጨመረ ያለው ማለት ነው። ይሄ
ለምሽቱ የያዝናቸው የጋቢና መሰናዷችን እነዚህ ነበሩ። በመጪው ሳምንት በሌላ ዝግጅት ዳግም እንገናኛለን። እስከዛው ቸር እንሰንብት።